Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ሐምሌ 6 2013 ዓመተ ምህረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ። ዛሬ ምሽት ከሚደመጡት መሰናዶች መካከል
እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንፃር እንዴት የተሳሳተ መረጃዎችንም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል።
በዩኒቨርሲቲ ተማሪዎች መካከል አብሮነትን እንዴት ማስፈን ይቻላል፣ አለመግባባቶች ሲፈጠሩስ በሰላማዊ መንገድ እንዴት መፍታት ይቻላል ስንል ትናንት ካምቦ ዩኒቨርሲቲ ተማሪዎች ጋር የጀመርነው ውይይት ተከታይ ክፍል ዛሬ ምሽት ይደመጣል። አሁን ደግሞ የሰማናቸው ክብራ ከበደን ነው። ኢትዮጵያ ውስጥ የፓርኪንሰንን በሽታ በተመለከተ ህዝባዊ ንቃትን የፈጠረ ተቋም መስራች ናቸው። የምሽት እንግዳችን ሆነው ከደቂቃዎች በኋላ እንሰማቸዋለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። ስድስተኛውን ሀገራዊና ክልላዊ ምርጫ ያሸነፈው ፓርቲ ለብሔራዊ መግባባትና መሰረታዊ ችግሮችን በመፍታት ላይ ትኩረት ሊያደርግ እንደሚገባ ምሁራን ተናግረዋል። ዘንድሮ በኢትዮጵያ የተካሄደው ምርጫ ሂደቱና ውጤቱ ከተለመደው የመገፋፋት ፖለቲካ ለመውጣት መስመር የሚከፈትበትና አዲስ እይታ የሚታይበት ይሆናል ብለው እንደሚያስቡም ምሁራኖቹ ለአሜሪካ ድምጽ ተናግረዋል። መንግስት በቀጣይ ሰላም በማረጋገጥ የህዝቡን ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት ቅድሚያ በመስጠት መስራት እንዳለበትም ጨምረው አሳስበዋል። ምርጫ ቦርድ ውጤቱን ይፋ ካደረገባቸው 423 የፌደራል ፓርላማ መቀመጫዎች ውስጥ በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲ 410ን በማሸነፍ መንግስት ለመመስረት የሚያስችለውን ቁጥር ማግኘቱ ተረጋግጧል። የተቀሩትን 15 መቀመጫዎች ተቃዋሚ ፓርቲዎችና የግል እጩዎች ማሸነፋቸውንም የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። ላለፉት 3 ቀናት በጋራ መስራት በሚችሉባቸው ጉዳዮች ላይ ውይይት ያደረጉት ኢትዮጵያና ራሽያ ወታደራዊ ትብብር ማድረግ የሚያስችላቸውን ስምምነት መፈራረማቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። የፋና ዘገባ እንደሚያመለክተው የሁለቱ ሀገራት ስምምነት የኢትዮጵያን ብሔራዊ መከላከያ ጦር በእውቀት በቴክኖሎጂና በአቅም እንዲያድግ በማድረግ ላይ ያተኮረ ነው። ስምምነቱ በኢትዮጵያና በራሽያ መካከል የኖረውን ግንኙነት ወደፊት የሚያራምደው መሆኑን የመከላከያ ፋይናንስ ዘርፍ ሚኒስቴር ዴታ ማርታ ሊዊጅ መግለጻቸውንም የፋና ዘገባ ጨምሮ ገልጿል። የተባበሩት መንግስታት የሰብአዊ መብት ድርጅት ኮሚሽነር ሚሼል ባሸሌት በአፍሪካውያንና የአፍሪካ ዝርያ ባላቸው ሰዎች ላይ የሚደረገውን ስር የሰደደ ስልታዊውን ዘረኝነትና ጥቃትን በሚመለከት ተጨባጭ እርምጃዎች እንዲወሰዱ ጥሪ አቅርበዋል። የድርጅቱ ከፍተኛ ኮሚሽነር እነዚህን ችግሮች ያስወግዳሉ ያሏቸውን ተከታታይ የውሳኔ ሐሳቦችን በተባበሩት መንግስታት የሰብአዊ መብት ጉባኤ ሪፖርት ላይ አካተዋል። ሪፖርቱ እንዲቀርብ የተደረገው ባለፈው ዓመት በዩናይትድ ስቴትስ ሚኒሶታ ውስጥ በአፍሪካ አሜሪካዊው ጆርጅ ፍሎይድ የተፈጸመውን ግድያ ተከትሎ ሲሆን ከፍተኛ ኮሚሽነሯ የፍሎይድን ግድያ አብይና ቁልፍ ክስተት ብለውታል። ምክንያቱን ሲገልጹም የዓለምን ትኩረት በአፍሪካውያንና የአፍሪካ ዝርያ ባላቸው ሰዎች ላይ ዘወትር ወደሚፈጸመው የሰብአዊ መብት ጥቃቶች እንዲዞር በማድረጉ መሆኑን ተናግረዋል። ሪፖርቱ በሕግ አስከባሪዎች እጅ የተፈጸሙ አደገኛ ክስተቶች ላይ ያተኮረ ሲሆን ኮሚሽነሯ እንዳሉት ጽፈት ቤታቸው ቢያንስ 190 በሚደርሱ አፍሪካውያንና አፍሪካዊ ዝርያ ባላቸው ሰዎች ላይ ስለተፈጸሙ ግድያዎች ሪፖርት እንደደረሳቸው ተናግረዋል። ከነዚህ ውስጥ 98% የሚሆኑት የተፈጸሙት በአውሮፓ፣ ላቲን አሜሪካና ሰሜን አሜሪካ ውስጥ ነው። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ የኮቪድ-19 ክትባቶች ባልወሰዱ የዩናይትድ ስቴትስ ከተሞች በሆስፒታሎች ከፍተኛ የሆነ የህሙማን ቁጥር እየተመዘገበ ይገኛል ሲል አስታውቋል። ፕሬዝዳንት ጆ ባይደን ባለፈው ሳምንት ሰዎችን እያሳመኑ ለማስከተብ የማህበረሰብ ቅስቀሳ እንደሚያስፈልግ ተናግረው ነበር። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠር ማዕከል ሲዲሲ በመጪው ዓመት ትምህርት ቤቶች ሁሉ ክፍት እንዲሆኑና ተማሪዎችም ሙሉ ለሙሉ ወደ ትምህርት ቤቶች እንዲመለሱ ፈቅዷል። ይሁንና ተማሪዎችም ሆኑ አስተማሪዎች ሙሉ ለሙሉ ቢከተቡም ያፍና ፍንጫ መሸፈኛ ማድረጋቸው ግን ፖለቲካዊ ጉዳይ ሆኗል። ሪፐብሊካን ግዛቶች የሆኑት የአርካንሳና ቴክሳስ ግዛቶች ተማሪዎች ያፍና የአፍንጫ መሸፈኛ ማድረግ የለባቸውም ያሉ ሲሆን እንደ ካሊፎርኒያ ያሉ ዲሞክራቲክ ግዛቶች ደግሞ ሁልጊዜም አካላዊ መራራቅ መተግበሩ አስቸጋሪ ሲሆንም ያፍና የአፍንጫ መሸፈኛ ማጥለቁ አስፈላጊ መሆኑን ጠቁመዋል። ከዚሁ ከኮቪድ ዜና ጋር በተያያዘ የኮቪድ-19 ወረርሽኝ በምግብ ዋጋና ቅርቦት ላይ ባሳደረው ተጽዕኖ ምክንያት ባለፈው የፈረንጆቹ 2020 ዓመተ ምህረት በረሃብ የተጠቁ ሰዎች ቁጥር በእጅጉ መጨመሩን የተባበሩት መንግስታት ድርጅት ትላንት አስታውቋል። ድርጅቱ ባወጣው መረጃ መሰረትም በዓለም ዙሪያ ካሉ 3 ሰዎች አንዱ ወይም 2.37 ቢሊዮን የሚሆኑ ሰዎች ባለፈው ዓመት በቂ ምግብ አላገኙም። ይህም በአንድ ዓመት ብቻ 320 ሚሊዮን ተጨማሪ ሰዎች ለረሃብ መጋለጣቸውን የሚያሳይ ነው። ሁኔታውን ለመቀየር 10 ዓመታት ሊፈጅ እንደሚችል የመንግስታት ድርጅት ሪፖርቱ ጠቁሟል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ማናቸውም አስተያየቶች ቢኖሯችሁ በማህበራዊ መገናኛዎቻችን በኩል አቀብሉን። አሁን ወደ ቀደመው መሰናዶ እንሻገር። ትናንት ምሽት ከተለያዩ የኢትዮጵያ ክፍሎች ወደ አምቦ ዩኒቨርሲቲ በመምጣት ትምህርታቸውን በመከታተል ላይ ካሉ ተማሪዎች ጋር ውይይት ጀምረናል። ውይይቱ በዩኒቨርሲቲ ተማሪዎች መካከል ያሉ አለመግባባቶችን በምን መልኩ መፈታት እንዳለባቸው የመከረ፣ ለተሻለ መቻቻል መደረግ የሚገባቸውን እርምጃዎችን ለማነሳሳት ያለመም ነው። ዘጋቢያችን ናኮር መልካ የመራው ውይይት ተከታይ ክፍል በመቀጠል ይደመጣል።
ጥሩ፣ ወደ ተግዳሮቶቹ እንሄዳለን። ህይወት በግቢ ፍጹም ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውንስ ተማሪ ምን አይነት ተግዳሮት ሊገጥመው ይችላል? ከመቻቻል አንጻር፣ አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁት? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየለና ወደ ሊቀን እንሄዳለን።
እና ግቢ ከመጣሁኝ 3 አመት ነው። መጀመሪያ አካባቢ ፍሬሽ ተማሪ ያለን ብዙ ተግዳሮቶች ገጥሞኛል። ለምሳሌ ልብስ እስከ መዘረፍ ድረስ በተለያየ ምክንያት በተነሱ ችግሮች ተዘፍናል። ሌላው ደግሞ ነጠል ጫማ ራሱ ዩኒቨርሲቲ ውስጥ የማንጠቀምበት አጋጣሚ ተፈጥሯል። ምክንያቱም ለሩጫ ስለምንዘጋጅ ቢያንስ ትጥቅን አስተካክለን ነው መንቀሳቀስ ያለብን በዛ ሰዓት። ምክንያቱም ውጪ ከወጣ በኋላ ምን እንደምፈጠር አታውቅም። ዶርም ውስጥ የሆነ ነገር አስቀምጠው ይሄ ተመልሼ ያገኛሉ ብለህ ራሱ ተስፋ አታደርገውም። እና እንደዛ አይነት ብዙ ችግሮች አጋጥመናል። ግን የቀስ በቀስ ተስተካክሏል። አሁን ኦልሬዲ
ፍሬሽ ተስተካከለ።
የተስተካከለው በሁኔታው ነው። ለምሳሌ ዩኒቨርሲቲው ራሱ ተቋሙ ራሱ እርምጃ ወስዷል።
ተማሪን ድጋሚ የማቀራረብ ሁኔታ አልተደረገም።
ተረጓ ብዙ በፒስ ፎረም በኩልም የተደረጉ ስራዎች አሉ።
እሺ፣ አመሰግናለሁ። ያው ብዙ ተግዳሮቶች ነበሩ። እኛ እንኳን ብዙ አልተቸገርንም። የሚቸገሩ ልጆች ነበሩ። በቋንቋ አንድ ችግር ነው ማለት ስልክ አንዳንድ ከገጠር የመጡ ልጆች መግባባት አይችሉም። አንድ ቋንቋ ተናጋሪዎች አንድ አማርኛ የማይችሉ ልጆች ሊሆኑ ይችላሉ። ቋንቋ አይችሉም ማለት አይግባቡም፣ አይተዋወቁም። አይተባበቁም ማለት እርስ በርስ ይጠራጠራሉ። የምንጠራጠርበት ጊዜ ነበር እርስ በርስን። ያው 2009 ወደ ግቢ ስንመጣ ኮንዲሽኑ ጥሩ አልነበረም። ያው ጦርነቶች ምናምን ነበሩ፣ ሰልፎች ነበሩ፣ መላው ሀገሪቱ ውስጥ አለመረጋጋት ምናምን ነበረ እና በዚህ ምክንያት በጣም ችግሮች ነበሩ። ሰልፎቹ ምክንያቱ ባልታወቀ ሌላ ዩኒቨርሲቲ የሆነ የብሔር ተማሪ ሲሞት ለበቀል እዛ ከሌ ያ ብሔር ይሄን ብሔር ገደለ ምናምን በሚል በዚያን አንድን ብሄር የማሳደድ የማባረር እርስ በርስ የማባላት ከፌደራል ፖሊሶች ጋር የመጋጨት እንትኖች ነበሩ። በዚህ ምክንያት ትምርት ሁላ ትምርት ማንማርበት ግዛቶች ነበሩ። ተማሪዎች በርግጥ ሳይኮሎጂካልም ያው ተጎድተው ነበር። ይዘነ ከ2011 ወዲህ ትንሽ የመረጋጋት እንትን ነበር። እነዚህ አይነቶች ነበሩ።
እንዴት ተፈቱ?
በርግጥ ሰው የሚችለው ነው የሚያረጋው። እኛ ተማሪዎች ነን የምንችለውን አርገናል። አንደኛ ተማሪዎች በዚህ በሰላም ፎረም የሚሆን በዛኛው ፕሮጀክቶች ፕሮጀክት ነበር ሰስተነብል ዳይሎግ የሚባለው። በዛም ይሁን አንድ ለምሳሌ አበቤና በቀለ ቢጋጩ አበቤ የሆነ ቤርስ ቢሆንና በቀለ ሌላ ቤር ቢሆን እነዛ የሁለቱ ልጆች ግጭት ወደ ቤር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለኛ ትንሾች ናቸው። እነዛን ልጆች እናስታርቃቸዋለን እንጨርሳለን። ነገሩ ከመስፋቱ በፊት የመጨረስ ስራ እንሰራለን። ሁለተኛ ትልቅ ፓናሉ ልጅቶችን በማዘጋጀት ምናወያያቸውና የእርቅ አባገዳዎችን ጠርተን የሚጋበዙ ሰዎችን ጋብዘናቸው ያስታረቅናቸው ሁለቱንም ብሄር ያስታረቅናቸው ግዛቶች ነበሩ።
እኔ በገባሁበት ወቅት ባለው ነባራዊ ሁኔታ ዩኒቨርሲቲው ጥሩ ሁኔታ ላይ ነበር፣ ሰላም ነበር። ምንድነው ትልቁ ተግዳሮት ሆኖ ያገኘ ነው እንደ ፎረሙ የ2011 ግጭት ጊዜ በተለይ የሐሰተኛ መረጃ እና የጥላቻ ንግግሮች በተለያዩ በድረገጾች እና በማህበራዊ ትስስሮች ላይ ይወጡ ነበር። እኛ እንደ ፎረሙ ይሄንን ተግዳሮት እንዴት መፍታት እንችላለን በማለት ከተወያየን በኋላ ተማሪዎች በመጀመሪያ ደረጃ ማይንድ ሴቶቻቸው ላይ ወይም ከስር መሰረቱ የመጡበት ሁኔታ ትክክል አይደለም። የትምህርት ስርዓቱም ሊሆን ይችላል፣ በተለያዩ መንገዶች ያሉትም የታሪካዊ ጽሁፎችም ሊሆን ይችላሉ ያመጡት ችግሮች አሉ በማለት የመጀመሪያ ስራ ያደረግነው ከተለያዩ የሲቪክ ማህበራቶች ጋር በመሆን ለተማሪዎች የማይንድሴት ስልጠና ተማሪዎች አመለካከታቸው እንዲቀየር እና የተለያዩ ማንነቶች በምን አይነት መልኩ ማስተናገድ እንዳለባቸው የተለያዩ ስልጠናዎች ሰጥተናቸዋል። ከዛም ባለፈ እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንፃር እንዴት የተሳሳተ መረጃዎችንም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል። በዛም አማካኝነት ለውጡንም መሬት ላይ ወርደው አይተናል።
በአጠቃላይ 2010 እና 2011 በተለይ የኢትዮጵያ ዩኒቨርሲቲዎች የውጭው የፖለቲካው ግለቱ ወደ ዩኒቨርሲቲ የመጣበት ሁኔታ ነበረ። ይህ ምንድነው? የዩኒቨርሲቲ ተማሪዎች እንደ አንድ የፖለቲካ ጨዋታ ሜዳ የሆኑ የሚሰሩበት የሚያገለግሉበት ጊዜ ነበር። በተለይ ደግሞ እኔ የተቀላቀልኩት ዩኒቨርሲቲ ማለት ነው። ከዚህ ጋር ተያይዞ ውጭ ላይ የሚነሱ ማንኛውም የፖለቲካ ሀሳቦች ዩኒቨርሲቲው ላይ ትልቅ የሆነ ተጽዕኖ ነበር። በተለይ ደግሞ አሉታዊ የሆኑ ተጽዕኖችን ዩኒቨርሲቲው ላይ ፈጥሯል። በተለይ ለእንደዚህ አይነት ነገር አዲስ ነበርኩኝና እንደገባው በመጀመሪያ ወር ተማሪዎች ሰልፍ ወጡ። በሰልፍ ላይ ደግሞ ከፌዴራሎች ጋር ከጸጥታ አካላቶች ጋር ግጭት ተፈጠረ። ዩኒቨርሲቲው ላይ ወደ ዶርማችን ነው እንግዲህ የጸጥታ አካላቶች መጥተው የተለያዩ ተማሪዎችን ባገኙበት የመቱ ጭስ ቦምብ ምናምን ይሉት በጣም ትላልቅ የሆኑ በጣም አስፈሪ የሆኑ ጉዳዮች ነበሩ በ2010 እና 11 ላይ ያጋጠሙን ማለት ነው። ምንድነው በአጠቃላይ ዩኒቨርሲቲው ላይ በተለይ አሁንም ላይ እስካሁን ድረስ አሁን ያለው ሰላም ኔጌቲቭ ፒስ የምንለው ወይም ደግሞ ይሄ በግድ የሚመጣ ወይም ደግሞ የጸጥታ አካላቶች በጣም አንዣቦ ምንም እንዳይንቀሳቀሱ የሚያደርግ አይነት የሰላም ሁኔታ ነው። በተለይ ዩኒቨርሲቲ ላይ አንዳንድ ቦታ ላይ ያለው ማለት ነው። ምንድነው ውጪ ላይ ያሉ ፖለቲከኞች ትላልቅ ፕሌይንግ ግራውንድ የጨዋታ ሜዳ ያደርጉታል ዩኒቨርሲቲው ማለት ነው። በዚህ ምክንያት ግቢ ውስጥ ያሉ ተማሪዎች ነገሮችን ራሽናል በሆነ ወይ ምክንያታዊ በሆነ መንገድ ባለማየት የተለያዩ ሀሰተኛ መረጃዎችን በመጋራት በተለይ ደግሞ አሁን ላይ ደግሞ የማህበራዊ ሚዲያ ኤክሰስ ሁሉም ወጣቶች እየተጠቀሙበት ያለበት ሁኔታ ነው እና ከዚህ ጋር ተያይዞ ትልቅ የሆነ ችግሮችን አሁንም ስቲል እየተፈጠረ ያለበት ሁኔታ ነው ያለው። ይሄን ለመፍጠር የተለያዩ አካላቶች ባለድርሻ አካላቶች ዩኒቨርሲቲ ውስጥ የሚያሉት እየሰሩ ነው ያሉ ለመፍታት የተፈቱ ችግሮችም እያሉ ለመፍታት። ምክንያቱም አንድ ችግር በአንድ ሌሊት በአንድ ጀንበር ሰልፍ የሚደረግ ነገር አይደለም እና ሰላም በመሰረቱ በሂደት የሚመጣ ጉዳይ ነው። በአንዴ ልናመጣው ማንችለው ጉዳይ ስለሆነ እየተሰራበት ነው ያለው። የተሰሩ ጉዳዮችም አሉ። እንደ ሰላም ፎረም ብዙ እንቅስቃሴዎችን አድርገናል። በተለይ ለዚህ ለግጭት ተጋላጭ ናቸው የሚባሉ ግለሰቦችን በመለየት ለእነዚህ ተማሪዎች ለየት ያለ እንዴት ነው ሰላምን እንዴት ነው ማምጣት የሚቻለው፣ ግጭትን በምን አይነት መንገድ መፍታት ይቻላል በሚል ዙሪያ ላይ የተለያዩ ውይይቶችን አድርገናል። ይሄ ውይይትም ትልቅ የሆነ ስኬትን ውጤትን አስመዝግቧል ብዬ አስባለሁ።
ሰይና ሜት ደበል ተጨምሪ
ይባላል።
ያው እኔ ግቢ ከገባሁኝ በኋላ ነው ግጭቶች እና ያጋጠሙኝና the first time fresh yallen ግቢ ውስጥ እንደዚህ ጩኸት እና ምን ሲነሳ በጣም ደንግጣ ነበር ምናምንና after that second year then I guess በጣም ከፍተኛ የሆነ ግጭት ተነስቶ ነበር even ሴቶች ዶርም ላይ እየመጡ መማታት እና ሴቶች ሆነው መማታት እና ጀምረው ነበርና like የዛን ጊዜ ያየነው ነገር በጣም like psychologically በጣም ጎድቶናል ምናምንና ሌላኛው ነገር ደግሞ ትምህርታችን በስነስርዓት አልተማርንም like በጣም ተስተጓጉሎናል ለምር ለመናገር እኔ አሁን እንደተማርኩኝ አልቆጥረውም ምክንያቱም በመሃል ግጭት ነበር እናምን በዛ ላይ ደግሞ ኮሮና መጣ ከዛም በኋላ ደግሞ you know በዚህ ምክንያቶች በቃ ትምህርቴ ላይ በጣም መስተጓጎል ፈጥሮብኛል
ከነዛ መካከለ የተፈቷሉ ባንቺ ጥረት ካንቺ ጋር ባሉ ጓደኞችሽ ጥረት ወይ ደግሞ በሌላ ማካል ሊሆን ይችላል እንዴት ተፈታ ለወደፊቱ አሁን መፈታት አለበት የምትይው ነገር ካለ
ያው እንግዲህ የተፈታው ግቢ ውስጥ በጣም ብዙ ፓነል ዲስከሽን እናም ተዘጋጅቶ ነበርና ከዛም በኋላ አይ ጌስ ተማሪውም የምር አንደርስታንዲንጉን አግኝቷልና ከዛ በኋላ ብዙም እንትን አልነበረም ብጥብጥ ምናምን አልነበረምና ያው እንግዲህ ባጠገባችን የነበሩ ሰዎችንም ኤጁኬት እናደርግ ነበር ላይክ በሂስትሪ እናም ሳይሆን የምርም ደግሞ መሪት ላይ ወርዳችሁ ሂዝ ዮር ፍሬንድ ምናምን ምናምን እያለ አላ እንደ ማግባባት ሶ በማግባባት ተፈታና
ታሲማ
ወይ እሷ ናቹራል ብዙ ጊዜ ያው ሴቶች ተማሪዎች እንደመሆናችን እኛ አካባቢ ምንም ነገር አይፈጠርም ሁላ ወንዶች ዶርም የሚገርም ብጥብጥ ተነስቶ ዛፍተቃጥሎ ምናምን እኛ ስልካችን ፊልም ያየን ስልካችን ላይ ነበር እናንተ እዛ ጋር ምንም ነገር ያን ያክል ሴቶች ዶርም ፌሽን ላይ አይፈጠርም ነበር ግን መጨረሻ አካባቢ የሚገርም በር እየሰበሩ ሴቶቹ ናቸው በር እየሰበሩ መቀጣቀጥ ምናምንና በጣም ሚከር
አክሽን ፊልም ነበር አሁን ይሄንን የመለያየቱ ሁኔታ አንዱ ሌላው መጥቶ የማጥቃቱን ለማጥቃት ሙከራ የማድረጉ ሁኔታ እንዴት ፈታችሁት እናንተ ወይም ደግሞ ሌላው አካል እንዴት ፈታላችሁ በወቅቱ
በመፍታት ደረጃ አም ኖት ሹር ይሄን ያለው ግን አሁን ላይ ዝም ያለው አንድ ሁሉም ሰው ቢዚ ሆነና ለመፈጥም የሆነ ፋታ አልሰጠውም በሚለው መሰለኝ ልት እንግዲህ ተገንዝቦ ይሆነው አላቅም
ያልተፈታም ካለ እንዴት እንፍታው ለፊቱ አሁን ይሄ ተግዳሮት መቀጠል የለበትም አንድ ላይ ላርገው ጥያቄውን በዛው ተቀጣያለሽ አንቺ ነገም ችግሮች አሉ ከችግር ነፃ የሆነ ዓለም ልንፈጥር አንችልም ግን ችግሮቹን መቀነስ የሚያመጡትን ተጽዕኖ መቀነስ ይቻላል ያንን ተጽዕኖ ለመቀነስ የሚፈጠረውን ችግር ለመቀነስ ምን መደረግ አለበት ላይ ነው አሁን ዲስከስ እናደርገው እንዴት አድርገን ጥሩ ነገሩን እናጉላ ቀድም ያነሳችሁትን ነገር እንዴት አድርገን ይሄን ደሞ ይዘን ወደ ቤተሰብ ወደ መጣንበት ከተማ ወደ መጣንበት ክልል እንሂድ ወይ ወደ መጣንበት አካባቢ
ኮሮናና በዚህ ውይይት ላይ ተሳትፎ ወጣቶችን እጅግ አድርገን አመሰግናለን የዚህ ውይይት የመጨረሻ ክፍል በነገው ዕለት ይሰማል የፓርኪንሰን ህመማን ድጋፍ ማህበር በኢትዮጵያ ከተመሰረተ 12 ዓመት ይሆናል የድርጅቱ መስራች ክብራ ከበደ ተሰኛለች ማህበሩ ከተመሰረተ ጀምሮ በበሽታው ዙሪያ ግንዛቤን ለመፍጠር የእግር ጉዞዎች የውይይት ምሽቶች ተዘጋጅተዋል ህሙማንም የገንዘብና ህክምና ድጋፍ እንዲያገኙ በማመቻቸት ላይ ይገኛል ይሁንና ስራቸው ለማስፋት ኮቪድ-19ን ጨምሮ እጅግ ብዙ ጋሪጣዎች እየገጠሟቸው እንደሆነ ክብራ ለአሜሪካ ድምጽ ገልጻለች ኤደን ገረመው ከክብራ ጋር ቆይታ አድርጋ ተከታዩን አስተናርታለች
የኢትዮጵያ የፓርኪንሰን ህሙማን ማህበር መስራች የሆነችው ክብራ ከበደ ተወልዳ ያደገችው በትግራይ ሲሆን ባለሙያ ዩኒቨርሲቲ በግብርና ዲግሪ ከኖርዌይ ደግሞ የአካባቢ ጥበቃ ተመረቃ ወደ ሀገሯ ከተመለሰች በኋላ በግብረሰናይ ድርጅት ውስጥ እየሰራች ከሁለት ልጆቿ ጋር ትኖር ነበር። ከ20 አመት በፊት ግን በድንገት ሰውነቷና አንደበቷ መተሳሰርና መዳከም ጀመረች። በየሄደችባቸው ሆስፒታሎች በሙሉ ከሰው የተለየ በሽታዋን የሚረዳላትና የሚያውቅላት ስላልነበረ እንደምንም ብላ ከሀገር በመውጣት ወደ አሜሪካ ተጓዘች። በዛ በተደረገላት ምርመራም በሽታሽ ፓርኪንሰንስ ነው ሲሉኝ ህመሜን ማወቁ በራሱ አስደሰተኝ ትላለች።
እኔ መጀመሪያ ጊዜ በጣም ችግር ነበረኝ። ምክንያቱም እንደሆነ አላውቅም ሁለት ሶስት አመት ያህል ቤት ቁጭ በጣም ተጨናንቄ ነበር። ምንድን ነው ነው ብያል እና ከፍተኛ ህክምና አሜሪካ ሄጄ ነው ፓርኪንሰን ነው ያወቅሁት። ፓርኪንሰን ነው ያው በጣም ደስ አለኝ። ነው ይህንን ሲባል ይህንን ግማሽ ፓርት አወቅሽም አለን
ፓርኪንሰንስ ማለት ከአእምሮ ጋር የሚገናኘው የነርቭ ስርዓት ችግር ሲሆን በህሙማን ላይ እንቅስቃሴን የሚገድብ፣ ሰዎች ሚዛናቸውን ጠብቀው እንዳይንቀሳቀሱ የሚያደርግ ሲሆን የመገጣጠሚያዎች መጠንከርና ለመተጣጠፍ ማዳገትን የሚያመጣ በሽታ ነው። በዚህ በሽታ የተጠቁ ህሙማን የድካም፣ የእረፍት ማጣት፣ የአንደበት መተሳሰር፣ የአፍንጫ የማሽተት አቅም መቀነስ፣ ሽንትን የመቆጣጠር አቅም ማነስ፣ በፊት ላይ ምንም እንቅስቃሴ አለማሳየትና ሌሎች ሰፊ ችግሮች ያጋጥሟቸዋል። በወቅቱ እኔ አቅሙ ስለነበረኝ ወደ ውጭ ሀገር ተጉዤ በመመርመር በሽታዬን አወቅኩት የምትለው ክብራ ማስታገሻ እንጂ መዳኛ የሌለው የፓርኪንሰን ህመም በተመለከተ ወደ ኢትዮጵያ ስትመጣ ግንዛቤው ባለመኖሩ ይህን ማህበር ለማቋቋም እንደተነሳችም ትናገራለች። ክብራ በማህበሩ ውስጥ ስለሚሰጧቸው ድጋፎች እንዲህ ታስረዳለች። ኢትዮጵያ ውስጥ የሕክምና ባለሙያዎች ስለ ፓርኪንሰን የሚማሩት አንድ ምዕራፍ ብቻ በመሆኑ የፓርኪንሰን ህሙማን ሲያጋጥማቸው በሽታውን በቀላሉ ለመለየት ይቸገራሉ የምትለው ክብራ ማህበሩ በአሁን ሰዓት ለአዲስ ተመራቂ ሐኪሞችም ስልጠና ይሰጣል ትላለች። በተጨማሪም የሰውነት እንቅስቃሴና የንግግር ክህሎቶችን የሚያስረው የፓርኪንሰን በሽታ የተነሳም ብዙዎች ኑሯቸውን ለመግፋት መሰረታዊ የሆነ ለእንቅስቃሴ የሚያግዙ ከዘራዎች፣ መጸዳጃ ቤት ውስጥ ለመቀመጥ የሚረዷቸው መቀመጫዎች፣ የምግብና የቤት ኪራይ ለሚያሻቸውም ማህበሩ እንደሚያግዝ ትገልጻለች።
በጣም ትንሽ ናቸው። ብዙዎቹ አዲስ አበባ ውስጥ ነው ያለን እና ሰው ሁሉ ጤና ሐኪም ነው የሚጠቀሙት። ጤና ሐኪም ሲጠቀሙ ደግሞ የጤና ሕክምና አንድ ጫበና በትምታቀሚ ተባለሰ የሚመሩ እና ብዙ ጊዜ ይመስላል ፓርኪንሰን ደግሞ ለማወቅ በጣም ብዙ ጊዜ ይመስላል። ኒውሮሎጂስቶች እንኳን በመደበኛ ሐኪም በጤና ሐኪም ይገም ግን በአዲስ አበባ ውጭ ያሉት ሐኪሞች በጣም ችግር አለባቸው። ስለዚህም ነው መጀመሪያ ዶክተሮችን እኛ አሰልጥን ጀመር ነው ህሙማኑ ራነት እንዲያገኙ ብዙ እንዲያገኙ ልጆች እንዲያገኙ ያለማችን እንዲያል እናገዛለን። ለአገኝ ነፈንድ መሰረት እጅ እንዲኖራቸው እንደሆኑ እዘራ እንዲያገኙ ንደን እንተባበራለን። ጭንት የሌላቸው ደግሞ እንዴት ንስጣለን የመሬት ከሆነ ሊወልፋን ስለሚጨፈሩ እንደዛ ነምናበጋሉ ግራገኛል።
ክብራ የፓርኪንሰንስ ችግር ሰፊ ሆኖ ሳለ ባለባቸው የአቅም ውስንነት የተነሳ ከአዲስ አበባ ወጥተው መስራት እንዳልቻሉና በተለይም ኮቪድ-19ን ጨምሮ የተለያዩ ተግዳሮቶች እንዳሉባቸውም ታስረዳለች።
ችግራችንም በቂ የሆነ ፈንድ የለንም ለማስፋፋት ደግሞ ድሮም የለንም ንጥቃቀ ምንለው እሱን ሰውለት ችግር አለን እና ብዙዎችም ፓርኪንሰንስ ሳይገባቸው ስለ ፈንድ ማድረግ ይከብዳቸዋል። ስለዚህ አሁን እየፈጠነ ለዚህ ፍርሃዘም ኤክስፓንድ ማድረግ ዋና ችግራችን ገንዘብ። ስለዚህ ፈንድ ነው ችግራችን። ወደ ሀገሮች ሄደን እንደዛ ነበር መስለን ግን
የኢትዮጵያ ፓርኪንሰንስ ድጋፍ ማህበር በአሁን ሰዓት ከ700 በላይ አባላት እንዳሉት ክብራ ከበደ ገልጻልኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚደመጥ ልዩ የወጣቶች መርሃ ግብርም ነው። አሁን ደግሞ አጫጭር ስፖርት ዜናዎችን የምንሰማበት ሰዓት ላይ ደርሰናል። ወደዚያው እናመራለን። ለጀመሩ ሁለት ሳምንታት የቀሩትን ኦሎምፒክ የምታዘጋጀው የጃፓኗ የቶኪዮ ከተማ ያስተላለፈችውን የአስቸኳይ ጊዜ አዋጅ ማስፈጸም ጀምራለች። አስቸኳይ ጊዜ አዋጁ ባሳለፍነው ሳምንት መገባደጃ ላይ የወጣበት ምክንያት በሀገሪቱ እየተስፋፋ የመጣውን የኮሮና ቫይረስ ስርጭት ለመግታት ነበረ። በዚህ መሰረት በሁሉም ውድድር ማካሄጃ ስፍራዎች ተመልካቾች እንዳይገኙ ተወስኗል። ባለስልጣናት የሀገሪቱ ዜጎች ውድድሮችን በቴሌቪዥን መስኮት ብቻ እንዲከታተሉ ጥሪ አቅርበዋል። በተደጋጋሚ የተሰበሰበው የህዝብ አስተያየት ኦሎምፒክ በሀገሪቱ መካሄዱ የብዙሃን የጤና ስጋት መሆኑን አመላክቷል። ዘገባው የሮይተርስ ነው። የእንግሊዝ ብሔራዊ ቡድን ለአውሮፓ ዋንጫ ባለቤትነት ከጣሊያን አቻው ጋር ያደረገው ጨዋታ በጣሊያን ቡድን አሸናፊነት ተጠናቋል። ውድድሩ የተጠናቀቀበት ሁኔታ ያስቆጫቸው ደጋፊዎች በጥቁር ተጫዋቾች ላይ ያሰሟቸው ዘረኝነት የተቀላቀለባቸው አስተያየቶች ቁጣና ውግዘትን አስከትለዋል። ጨዋታው የተጠናቀቀው አሸናፊውን ለመለየት በተሰጡ ፍጹም ቅጣት ምቶች ነበረ። የእንግሊዝ ደጋፊዎች ታዲያ ፍጹም ቅጣት ምት በሳቱ ሶስት ጥቁር ተጫዋቾች ላይ በበይነ መረብ ላይ ስድብና ማስፈራሪያዎችን አከታትለዋል። ይህን ከበጎ ያልቆጠረው የእንግሊዝ እግር ኳስ ማህበር በተጫዋቾች ላይ የተቃጡ አስተያየቶችን አውግዟል። ውድድሩ ከመጀመሩ በፊት የብሔራዊ ቡድኑ አባላት በመንበርከክ የዘር መድሎ ይቀር ዘንድ አለኝታነታቸውን ቢያሳዩም ወሳኙ ጨዋታ በጣሊያን አሸናፊነት ከተደመደመ በኋላ ግን የወትሮው የዘረኝነት መልእክቶች አንሰራርተዋል። የእንግሊዝ እግር ኳስ ማህበር የዘረኝነት አስተያየት ያነጣጠረባቸውን ተጫዋቾች እንደሚደግፍና ለአስተያየቶቹ ተጠያቂ በሚሆኑት ላይም ከረር ያለ ቅጣት እንደሚያስተላልፍ አስታውቋል። በትናንትናው ጨዋታ የፍጹም ቅጣት ምቱ የመከነባቸው ጥቁር ተጫዋቾች ቡካዮ ሳካ፣ ማርከስ ራሽፊልድ እና ጄደን ሳንቾ ናቸው። በተለይ ራሽፎርድ በግንቦት ወር ከተካሄደው የዩሮፓ ሊግ ማጠቃለያ ጨዋታ ጀምሮ የዘረኝነት መልእክቶች ሲደርሱት ነበረ። የለንደን ፖሊስም በማህበራዊ መገናኛዎች የተሰራጩ የዘረኝነት ጥቃት መልእክቶችን እመረምራለሁ ብሏል። ዘገባው የአሶሺየትድ ፕሬስ ነው። የመካከለኛ ክብደት ቦክስ ቻምፒዮኑ ማኒ ፓኪዮና ኤሮል ስፔንሰር ጁኒየር ከአስር ቀናት በኋላ ለመፋለም ቀነ ቀጠሮ ይዘዋል። ፓኪዮ በቦክሰኝነት ዘመኑ 39 ተፋላሚዎችን በዘረራ ሲረታ፣ ስፔንሰር በበኩሉ 21ዱን ከወለል አገናኝቷል። በላስ ቬጋስ ቲሞባይል አሬና ለመቧቀስ ያቀዱት ሀያላኑ ደብሊውቢሲ እና አይቢዚ የተሰኙ የዘርፉን ክብሮች ለመቀዳጀት ይሻሉ። በሀገሩ ፊሊፒንስ የህዝብ እንደራሴ የሆነው ማኒ ፓኪዮ ከሁለት ዓመታት ወዲህ የመጀመሪያ ውድድሩ ነው። ከስፔንሰር ጋር የሚያደርገው ፍልሚያ ቀላል እንደማይሆን የጠቆመው ፓኪዮ፣ ይሁንና ለደጋፊዎቹ ጥሩ ፍልሚያ ማሳየት ስለሚፈልግ 147 ፓውንድ ከሚመዝነው ቻምፒዮኑ ስፔንሰር ጋር ለመግጠም እንደወሰነ ተናግረዋል። የ31 ዓመቱ ስፔንሰር በበኩሉ ፓኪዮን እንደሚጨርሰው የዛተ ሲሆን ውድድሩን ማሸነፍ ታላቅ ፍላጎቱ እንደሆነ መናገሩን አሶሺየትድ ፕሬስ ዘግቧል።
Sentuli Marrakesh Fakdome Sewatu Berreda Mazare Ulunde Gomeje Mode Dia Samara Mentatish Albeje Work is Sam on Opi Lekinde chisanyash Kullu sele sheshi Hasab indal kebash Indal teredashin Kunjinas mekitosh Kesintwa pacheshin
ራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።
ሳቀው ቀርቼ ፈላጊሽ መብዛት ስንቱ ሊማረከሽ ፈቅዶ መሰዋት Mazare, Ulunde, Comedia, Mode, Dia, Summer.